ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፈው የዛሬ አርብ ነሐሴ 5 2015 ዓ.ም ተመረጠ የአማርኛ ስርጭታችን ጀመረ። የአማራ ክልል ዋና ዋና ከተሞች የሰላማዊ ድባብ ሰፍኖባቸው እንደዋለ ነዋሪዎች ተናገሩ።
አርባ ዛሬ በጣም ጥሩ ሁኔታ ላይ ነው ያለ። ሱቅ አልተከፈተም። ድርብቶች ሰዎች ሁሉ አልተከፈቱ። ሁሉ ነገር የለም እንጂ ሌላው መንገድ ተከፍቷል። አስፋፌ መኪና ተጠቃሾች ሁሉ አለ። ዛሬ
ጎንደር ሰላም ነው። ከስጋት ነጻ አልሆነም እንጂ ዙ በትንሽ ይንቀሳቀሳል። ግን ህዝቡ በስጋት ነው የሚንቀሳቀሰው። በተለይ ጎንደር ላይ አሁን ሰብቶ ነው የሚንቀሳቀሰው። አሁን ምን ይፈጠር ይሆን እያለ ማለት ነው። እንደዛ ነው እንጂ ያን ያህል አስቸጋሪ አይደለም።
ያደመጣችኋቸው የባህር ዳርና የጎንደር ከተማ ነዋሪዎችን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን ቀርበናል። ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንግዲህ ወንዴ ነኝ። ለዓለም ዜናው አሉላ ከበደ ስቱዲዮ ይገኛል። የምሽቱን ቅንብር ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። የዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የአማራ ክልል ዋና ዋና ከተሞች ሰላማዊ ድባብ ሰፍኖባቸው እንደዋሉ ነዋሪዎች ተናገሩ። ኤርትራ ከትግራይ ጋር በተያያዘ አስመራ የሚገኙትን የብሪታንያ ዲፕሎማት ጠርታ አነጋገረች። በኃይል ከስልጣን የተወገዱት የኒጀር ፕሬዝዳንት ጣንዳሳሰበው የተባበሩት መንግስታት ገለጠ። የሚሉት ርዕሰ ወሬዎች ናቸው። አሁን ወደ ዝርዝሩ። የአማራ ዋና ዋና ከተሞች ሰላማዊ ድባብ ሰፍኖባቸው እንደዋሉ ነዋሪዎች አስታወቁ። የአማራ ክልል ዋና ከተማ ባህር ዳር መጠነኛ የተሽከርካሪዎች እንቅስቃሴ መኖሩን፣ የአየር ትራንስፖርትም እንደተጀመረ የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ተናግረዋል። ሆኖም ሌሎች አገልግሎት ሰጪ ተቋማት በሚጠቀስ ደረጃ እንዳልተከፈቱ የገለጹት አስተያየት ሰጪዎች በጸጥታ አካላት የሰብአዊ መብቶች ጥሰት እየተፈጸመ ነው ሲሉም ተናግረዋል። በጎንደርና በሸዋሮቢት ከተሞች ሰላማዊ ድባብ ማስተዋላቸውን አስተያየት ሰጪዎቹ አክለው ገልጠዋል። ይሁንና የአገልግሎት ሰጪ ተቋማት እንደተዘጉ መሆናቸውን ለህብረተሰቡም ስጋት እንዳሳደረበት ሳይገልጹ አላለፉም። ይህንኑ የህብረተሰቡን ቅሬታ አስመልክቶ ከመንግስት በኩል የተሰጠ ምላሽ የለም። ይህ በእንዲህ እንዳለም በርካታ ዓለም አቀፍና የሀገር ውስጥ አካላት በአማራ ክልል ያለው ግጭት እንዳሳሰባቸው በመግለጽ ላይ ናቸው። የተባበሩት መንግስታት ድርጅት ደግሞ በአማራ ክልል ያለው ግጭት በመተማና በክልሉ ሌሎችም አካባቢዎች ሰብአዊ እርዳታ እንዳይሰጥ አስተጓጉሏል ብሏል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በሰሜን ምዕራብ ኢትዮጵያ በተለይም በአማራ ክልል እየተበላሸ የመጣ የጸጥታ ሁኔታ አሳስቦኛል ሲል ትላንት መግለጫ አውጥቷል። ዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድ እና ዩናይትድ ኪንግደም መንግስታት ዛሬ በጋራ ባወጡት መግለጫ በቅርቡ በአማራና በኦሮሚያ ክልሎች የተቀሰቀሰው ሁከት የዜጎችን ሞትና አለመረጋጋት እንዳሳሰባቸው ገልጠዋል። አድማጮች፣ የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። ኤርትራ ከትግራይ ጉዳይ ጋር በተያያዘ አስመራ የሚገኙትን የብሪታንያ ዲፕሎማት ጠርታ አነጋገረች። በኢትዮጵያ የእንግሊዝ አምባሳደር መንግስታቸው የኤርትራ ጦሯን ከትግራይ ሙሉ ለሙሉ አውጥታ ወደ ድንበሯ ትመልስ የሚለውን ጥሪ እንደሚደግፍ መግለጻቸውን ተከትሎ ኤርትራ በአገሯ የሚገኙትን የእንግሊዝ አምባሳደር ጠርታ ማነጋገሯ ታውቋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረአብ ቀድሞ ትዊተር፣ አሁን ደግሞ ኤክስ ተብሎ በሚጠራው የማህበራዊ መድረክ ላይ ባወጡ ጽሑፍ የሀገራቸው የውጭ ጉዳይ ሚኒስትር የእንግሊዙን ጉዳይ አስፈጻሚ ትናንት ሐሙስ የጠሯቸው በኢትዮጵያ የእንግሊዝ አምባሳደር ዴረን ዌልች የህወሓትን ያልተገባ ፍላጎት የሚደግፍ መሰረተ ቢስ ያሉትን አስተያየት በመናገራቸው ጠንካራ የተቃውሞ መልእክት ለማስተላለፍ ነው ብለዋል። በኢትዮጵያ የእንግሊዙ አምባሳደር ከህወሓት ጋር ግንኙነት ላለው ትግራይ ቴሌቪዥን ጣቢያ በሰጡትና ረቡዕ በኢንተርኔት በወጣው ቃለ ምልልስ የኤርትራ ኃይሎች ሙሉ በሙሉ ወደ ራሳቸው ድንበር እንዲመለሱ የሚደረገውን ጥሪ ዩናይትድ ኪንግደም መንግስት ይደግፈዋል ብለዋል። በትግራይ ለሁለት አመታት በተካሄደው ጦርነት የኤርትራ ወታደሮች ከኢትዮጵያ መንግስት ኃይሎች ጎን ሆነው ሲዋጉ የዩናይትድ ስቴትስና የመብት ቡድኖች በጦርነቱ ወቅት የጭካኔ አድራጎቶች በመፈጸም እንደ ወነጀሏቸው ይታወሳል። ጦርነቱ ባለፈው ህዳር ፕሪቶሪያ ላይ በተደረሰው እንዲሁም በአዳን ኃይሎች በሙሉ እንዲወጡ በሚጠይቀው ስምምነት ያበቃ ቢሆንም በስምምነቱ ያልተሳተፈችው የኤርትራ ወታደሮች ያሁንም በትግራይ የድንበር አካባቢዎች ያሉ መሆኑን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በኃይል ከስልጣን የተወገዱት የኒጀር ፕሬዝዳንት አንዳሳሰበው የተባበሩት መንግስታት ድርጅት ገለጸ። የኒጀሩ ፕሬዝዳንት መሐመድ ባዙምና በተሰባቸው ከቀድሞ ፕሬዝዳንታዊ ጥበቃ አባሎቻቸው እጅ የቀጠለው የዘፈቀደ እስር ላይ ያሉበትና አስከፊ ያያዝ ያለው የተባበሩት መንግስታት ዋና ጸሐፊ በእጅጉ አሳስቧቸዋል ሲል አስታውቋል። በዋና ጸሐፊ አንቶኒዮ ጉተሬስም በንባብ የቀረበው መግለጫ ባዙም ያለምንም ቅድመ ሁኔታ በአፋጣኝ እንዲለቀቁና ሀገር ወደ ማስተዳደሩ ስልጣናቸውም እንዲመለሱ ይጠይቃል። የድርጅቱ ምክትል ቃል አቀባይ ፋራን ሀቅ ባሰሙት በዚህ መግለጫ ባዙምና ቤተሰባቸው የሚገኙበትን መብራት፣ ውሃ፣ ምግብና መድኃኒት የሌለበትን ሁኔታ የመንግስታቱ ድርጅት ያውቃል ነው ያሉት። በተመሳሳይ በወታደራዊ መፈንቅለ መንግስት ከስልጣን ተወግደው ላለፉት ሁለት ሳምንታት በቁም እስር ላይ የሚገኙት ፕሬዝዳንት ባዙም የምግብ አቅርቦታቸው መሟጠጡንና ይበልጥም እየከፋ በመጣ ሁኔታ ውስጥ ናቸው ሲሉ አንድ አማካሪያቸው ከትላንት በስቲያ ረቡዕ መናገራቸው ተዘግቧል። የኒጀር ወታደራዊ ሁንታ በበኩሉ ጎረቤት ሀገሮች ህግ ለማስከበር በሚል ምንም አይነት ወታደራዊ ጣልቃ የሚሞክሩ ከሆነ ፕሬዝዳንቱን እንገድላቸዋለን ሲል ለዩናይትድ ስቴትስ ዲፕሎማቶች ማስታወቁን ሁለት ምዕራባውያን ባለስልጣናት ለአሶሺየትድ ፕሬስ ተናግረዋል። ምዕራብ አፍሪካዊቱን ሀገር ለመምራት በዲሞክራሲያዊ መንገድ የተመረጡት ባዙም ከባለቤታቸውና ከወንድ ልጃቸው ጋር ኒያሚ በሚገኘው ፕሬዝዳንታዊ ቤተ መንግስት ከሐምሌ 19 2015 አንስቶ በኃይል በያዟቸው ወታደሮች እጅ እንደሚገኙም ይታወቃል። በሌላ ዜና የኒጀሩ መፈንቅለ መንግስት አድራጊዎች የፕሬዝዳንት ባዙምን ሰብአዊ መብት እንዲያከብሩ ሲል ሂዩማን ራይትስ ዎች አሳሰበ። ሂዩማን ራይትስ ዎች በኒጀር የተካሄደውን ወታደራዊ መፈንቅለ መንግስት መሪዎች ከስልጣን የተነሱትን የፕሬዝዳንት መሐመድ ባዙምን የቤተሰቦቻቸውና ሌሎች በዘፈቀደ ታስረው የሚገኙ ያላቸውን ወገኖች ደህንነት እንዲያስጠብቁ ነው የጠየቀው። የሰብአዊ መብት ተሟጋች ድርጅቱ አክሎም በግፍ የታሰሩትን በመፍታትና በፍጥነትም በሲቪሎች ወደሚመራ ዲሞክራሲያዊ ስርዓት በመመለስ ወታደራዊ አካል መሰረታዊ የሰብአዊ መብቶችን የሚያከብር መሆኑን እንዲያሳይ ሲል አሳስቧል። ሂዩማን ራይትስ ዎች ከባዙም ከራሳቸው ከሐኪማቸውና ከህግ ጠበቃቸው እንዲሁም ከቀድሞ የኮሙኒኬሽን አማካሪያቸውና የቤተሰብ ወዳጅ ከሆኑ ጋር ትላንት ሐሙስና ከትላንት በስቲያ ረቡዕ መነጋገሩን ገልጧል። የኒጀሩ መፈንቅለ መንግስት መሪዎች ባዙምንና ቤተሰባቸውን እንዲሁም ሌሎች ማንነታቸው ያልተገለጡ ሰዎችን ዓለም አቀፍ የሰብአዊ መብት ደንቦችን በመተላለፍ ለስቃይ እየዳረጉ ነው ሲል ነው የቡድኑ የአፍሪካ ቢሮ ምክትል ዲሬክተር ካሪን ካኔንዛ ኑቲኒያ ዛሬ ያወጡት መግለጫ ላይ ቡድኑን የወነጀሉት። በመጨረሻም በኢኳዶር ፕሬዝዳንታዊ እጩ ግድያ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። ኢኳዶር ባለፈው ረቡዕ ከተገደሉት ፕሬዝዳንታዊ እጩ ፈርናንዶ ቬሌሲያኒዮ ግድያ ጋር በተያያዘ 6 የኮሎምቢያ ዜግነት ያላቸውን ግለሰቦች በቁጥጥር ስር አውላለች። ተጠርጣሪዎቹ ከፖሊስ ጋር የተኩስ ልውውጥ ባደረጉበት ወቅት የቆሰለ አንድ ሌላ ተጠርጣሪም ኮሎምቢያዊ ሕይወቱ ማለፉ ታውቋል። የአደንዛዥ እጽ አዘዋዋሪዎችን በመቃወም የሚታወቁት የፕሬዝዳንታዊ እጩ የግድያ ዛቻ ይደርስባቸው እንደነበርም ተዘግቧል። የሀገር ውስጥ ጉዳይ ሚኒስትር ሁዋን ዛፓታ ሲናገሩ የብሔራዊ ፖሊሶች የዚህን አጸያፊ ድርጊት አውጠንጣኝ የሆኑ ግለሰቦች የመጀመሪያ እስር ፈጽመዋል፣ የዚህ ወንጀል መንስኤና ድርጊቱን በማውጠጠኑ ስራ የተሳተፉትን በሙሉም ለመቆጣጠር ሙሉ የተግባርና የምርመራ አቅማቸውን ይጠቀማሉ ብለዋል። የኢኳዶሩ ፕሬዝዳንት ጊለርሞ ላሶም በበኩላቸው ግድያው ኢኳዶር ከ9 ቀናት በኋላ የምታካሄደውን ፕሬዝዳንታዊ ምርጫ ከማከናወን አያግዳትም ብለዋል። ላሶ በቬንሲያኖ ግድያ ምርመራ እንዲያግዛቸው የዩናይትድ ስቴትሱን ብሔራዊ የወንጀል ምርመራ ቢሮ FBIን እርዳታ ጠይቀዋል። የኤፍቢአይ ምርማሪ ቡድንም በቅርቡ ኢኳዶር ይገባል ተብሎ ይጠበቃል። አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች ተመድበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው እናመሰግናለን። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። ሳስተናግዳችሁ የማምሻው እንግዲህ ወንዴ ነኝ። ስርጭቱን ከስቱዲዮ ምትመራልን ብራና አይሉ ነች። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ አስተናጋጃችን ደግሞ አበባየው ገበያ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የአማራ ክልል መዲና ባህር ዳር መጠነኛ የተሽከርካሪዎች እንቅስቃሴ መኖሩንና የአየር ትራንስፖርትም እንደተጀመረ የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ተናግረዋል። ሆኖም ሌሎች አገልግሎት ሰጪ ተቋማት እንዳልተከፈቱ የገለጹት አስተያየት ሰጪዎች በጸጥታ አካላት የሰብአዊ መብቶች ጥሰት እየተፈጸመ እንደሆነ አመልክተዋል። በጎንደርና በሸዋሮቢት ከተሞችም ሰላማዊ ድባብ ማስተዋላቸውን አስተያየት ሰጪዎቹ ገልጸዋል። ይሁንና የአገልግሎት ሰጪ ተቋማት እንደተዘጉ መሆናቸው ለህብረተሰቡ ስጋት እንዳሳደረበት ሳይገልጹ አላለፉም። ይህንኑ የህብረተሰቡን ቅሬታ አስመልክቶ ከመንግስት በኩል የተሰጠ ምላሽ የለም። ይህ በእንዲህ እንዳለ በርካታ ዓለም አቀፍና የአገር ውስጥ አካላት በአማራ ክልል ያለው ግጭት እንዳሳሰባቸው እየገለጹ ይገኛሉ። የተባበሩት መንግስታት ድርጅት ደግሞ በአማራ ክልል ያለው ግጭት በመተማና በክልሉ ሌሎችም አካባቢዎች ሰብአዊ እርዳታ እንዳይሰጥ አድርጓል ብሏል። ኬኔዲ አባተ ዝርዝር አለው።
በአማራ ክልል በመከላከያ ኃይሎችና በአካባቢው የፋኖ ታጣቂ መካከል ለቀናት ከተካሄደ የትጥቅ ግጭት በኋላ ባህር ዳር ከተማ ተሽከርካሪዎች በመጠኑ እንቅስቃሴ መጀመራቸውን፣ አውሮፕላን ማረፊያውም የመንገደኞች አገልግሎት መጀመሩን የከተማዋ ነዋሪዎች ተናግረዋል። ስማቸውን እንዳንጠቅስ የጠየቁን አንድ የከተማው ነዋሪ አገልግሎት ሰጪ ተቋማት ግን ስራ አለመጀመራቸውን ገልጸዋል።
ሱቆቹ እንዴት ነው? ሙሉ በሙሉ ሁሉም ናቸው ያልተከፈቱ?
ሁሉም አልተከፈቱ። በእንግዱ የተከፈተ ዛሬ ስለሆነ ሱቆቹና ሌላ በቃ አገልግሎት መስጫ ተቋሙ ሙሉ አልተከፈቱ። የመንግስት መሳሪያዎችም ዛሬ አልጀመሩም። ባንክ አልጀመረም።
አውሮፕላን ማረፊያ ውስጥ አገልግሎት እየሰጠ ይሆን? ምናልባት መረጃ
አውሮፕላን ማረፊያ ጀምሯል። አንድ ዜና ከዚህ የተከሰተ ፍርድ ዛሬ ቆርጦ የመጣ ሰው ከዚህ ወደ አዲስ አበባ ደገለ ቤት ትኬቶች ሲዶ ቆርጦ መጥቷል።
ሌላ የባህር ዳር ከተማ ነዋሪ እጥረት ቢኖርም የእህል ግብይት ግን መካሄዱን ገልጸዋል።
ባህር ዳር ዛሬ ሰላም ነው። ድንገውንም ያስነስተዋል። ወቅቱም በጣም ሲፈጅ ነው አለ። ዛሬ ሰው ያለውን እህል እየገዛ ነው አለ እና ያለው የበረንዳውን የሰነበተ ዝግ ሳምንት ዝግ ስለሆን ያንን ያልወርናትን እህል ሀያም ያዘ ሰላሳም ኩንታል የያዘውም እህሏን አሁን እየቸራቸረ እየጨረሰ ነው። እህል እያለው ራሱ ሰኞ ያኛው መስመር አልተከፈተ እህል አይገባም በማለት በቃ ፍራቻ አለበት ሰው።
እርስዎ ዛሬ ገበያ ላይ ነው የዋሉት? የትኛው ገበያ ነው ሲንገሩኝ?
እኔ 16 ኪዳነ ምህረት ነው የዋልኩኝ። ወይ ኪዳነ ምህረት ይባላል 16 ነው ጣና ክፍለ ከተማ ይባላል። አሁን አራ የሚባለው 14 ክፍለ ከተማ አለ። ይሄ 14 የሚባለው ክፍለ ከተማ ገና ነው ዝግ ነው።
ከዛ ውጭ ያለው እንቅስቃሴስ ምን ይመስላል ከተማው ላይ?
ብዙም የለም በቃ አሁን ሱቆች እንደውም እህል ሰራ ይሻላል እንጂ ሱቅ እንደውም በብዛት ፈርተው ምሳ አልከፈቱም። ዛሬ ተትናንት ነው ሻል ቦታ ያው ትራንስፖርት ብዙ አይኖርም። በእግራችን ነው ብዙ ቦታ የምንሄድ አንድ ሰዓት ምግብ ምናምን አሁን ትራንስፖርት የለም እየ ነው ደህና ነው ይሻላል።
የጎንደር ከተማም ዛሬ አንጻራዊ የሆነ ሰላማዊ እንቅስቃሴ ተስተውሎባት መዋሏን የነገሩን የከተማዋ ነዋሪ፣ ሆኖም አገልግሎት ሰጪ ተቋማት እንዳልተከፈቱና ነዋሪዎችም የስጋት ድባብ ውስጥ እንደሚገኙ ገልጸዋል።
ዛሬ ጎንደር ሰላም ነው። ከስጋት ነጻ አልሆነም እንጂ ዙ በትንሽ እንቀሳቀሳል። ግን ህዝቡ በስጋት ነው የሚንቀሳቀሰው። በተለይ ጎንደር ላይ አሁን ሰብቶ የሚንቀሳቀሰው አሁን ምን ይፈጠር ይሆን እያለ ማለት ነው። ደዛ ነው እንጂ ያን ያለ አስቸጋሪ አይደለም። የንግድ ቤቶች አሁን በትንሹ ቢሆን ክፈቱ እያላቸው ነው መከላከያ። ግን እነሱ እንዲከፍቱ ፈቃደኛ አይደሉም እንዳልኩ፣ ሰው በጣም ጭንቀት ውስጥ ነው። ኮማንድ ፖስቱ በራሱ ትልቅ ጭንቀት ሆኖታል። ማህበረሰቡ በየቤት ገብተው ልጅ ሊወስድብኝ ይችላል ስላለች እናት ከፍቱ ምርጫቸውን አድርገዋል። ኋላ አፍትራሱ ይፈራል። አስተባባሪ ነባል ተባልኩ እያለውን በድንጋጤ ነው ያለው። ስባዳፍ
ሱቆች ምናምን ሳ
ሱቆች አልፎ አልፎ ስራ ጀምረዋል። ግን አጥጋቢ ነገር እያገኘ አይደለም ማህበረሰቡ። በዛ ላይ እቃዎች በጣም ተወደዋል። እነዛ ላይ የከሽ ችግር አለ። ካሽ የለም። ጎንደር ላይ የተከፈተ ባንክ የለም። ከዛ ውጭ በዚህ ዛሬ ላይ አሁን የተኩስ ድምጽ የለም። ግን ሰው እንደዚህ እንዳልኩ አንድ ፖስት ከሶስት በላይ መቀመጥ አይቻልም ምናምን የሚል ነገር አለው ሰውና፣ በቃ ህዝቡ ውጥረት ውስጥ ነው ያለው።
በሸዋሮቢት ከተማ ዛሬ ስለነበረው ድባብ ደግሞ አንድ የከተማዋ ነዋሪ አስተያየት ሰጥተውናል።
ዛሬ ትንሽ ከተማ ጭር ብሏል። ጠዋት ላይ ባንክ ተጠቅቶ ነበር። ተፈጠረ ቡና ባንኩን አሁን ዘግተውታል። የጥረተኛ ደሞዝ ምናምን ነበረ መሰለኝ፣ እነሱ እንትን አለ ተከፋፈለ፣ አሁን ዘግተዋል።
ከዛ ውጭ ያለው ድባብ እንቅስቃሴ ምናምን ይመስላል?
እንቅስቃሴ ያው አንዳንድ ሰው ነው የምታያስቀም ብለን መንገድ መኪና ለዛሬ ክፍት ነው። እስከዛሬ እንቀሳቀሳል። ባጃጅ ነው የተከለከለው። በኮማንድ ፖስት ስላሉ
ቤቶች ስላለ እየተከፈቱ ነው። ሱቆች፣ የገበያ ቦታዎች የመሳሰሉ
ክሊኒኩ ይሰራል። ፋርማሲ ነው፣ ክሊኒክ ነው። ባንክ ቤት አልተከፈተ፣ ሌላው ለምን ይከፈታል? ልንዘጋጠዋል። አልተከፈቱም። አልፎ አልፎ እነኚህ ሸቀጣሸቀጦች አልፎ አልፎ በደንብ ባይከፍቱም አንድ በር አንድ በር ብቻ ከፍቷል።
በሌላ በኩል በመንግስት የጸጥታ ኃይሎች የሰብአዊ መብቶች ጥሰቶች እንደሚፈጸሙ የጠቆሙ አንድ ማንነታቸው እንዳይገለጥ ድምጻቸውም እንዲቀየር የጠየቁ የባህር ዳር ከተማ ነዋሪ ስጋታቸውን አጋርተዋል። ባህር ዳር የት አካባቢ ነው ይሄ እየሆነ ያለው? ስለዚህ ከተረጋጋ በኋላ እስካሁን እናንተ ከቤት መውጣት ወይም ከአካባቢያችሁ ወጣ ማለት አልቻላችሁም ማለት ነው? ከሸዋሮቢት ከተማ ያነጋገርነው አስተያየት ሰጭም በመንግስት ኃይሎች መሰል የሰብአዊ መብት ጥሰት እንደሚፈጸም ተናግረዋል። በሌላ በኩል ለሰብአዊ አገልግሎት ወደ ክልሉ እንቅስቃሴ መጀመሩን ትናንት የገለጸው የኢትዮጵያ ቀይ መስቀል ማህበር ከዓለም አቀፍ ቀይ መስቀል ኮሚቴ ጋር በመሆን ቁስለኞችና ታማሚዎችን ለማከም የሚረዱ አስቸኳይ የሕክምና ቁሳቁሶችን ለደብረ ብርሃን ስፔሻላይዝድ ሆስፒታልና ለጎንደር ዩኒቨርሲቲ ሪፈራል ሆስፒታል ማድረሳቸውን አስታውቋል። ማህበሩ በአማራ ክልል ግጭት ከተቀሰቀሰ በኋላ የጤና ተቋማት አቅርቦት አልቆባቸዋልም ብሏል። በሌላ በኩል የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር በቁጥጥር ስር የዋሉት በአስቸኳይ ጊዜ አዋጁ መሰረት መሆኑን ፖሊስ አስታውቋል። የሁለቱ የህዝብ እንደራሴዎች ጠበቃ የሆኑት ሰለሞን ገዛኸኝና ሄኖክ አክሊሉ ማክሰኞ ነሐሴ 2 ለፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ላቀረቡት አካልን ነጻ የማውጣት አቤቱታ የፌዴራል ፖሊስ ወንጀል ምርመራ ቢሮ በደብዳቤ በሰጠው ምላሽ እስሩ የተፈጸመው በአስቸኳይ ጊዜ አዋጁ መሰረት መሆኑን ስለመግለጹ ከተጠርጣሪዎቹ ጠበቆች አንዱ ሄኖክ አክሊሉ ለአሜሪካ ድምጽ ተናግረዋል። እርሳቸውም መልስ መስጠታቸውንና ፍርድ ቤቱ ውሳኔ ለመስጠት መቅጠሩንም ገልጸዋል።
በቃል መልስ ሰጥቻለሁ። የሰጠነው መልስ ፌደራል ፖሊስ እንደው አመልካቾችን ማሰሩን አምኗል። ደንቡ እነዚህን ሰዎች አስሮ ለማቆየት ያስችለዋል አያስችለውም የሚለው ጉዳይ ነው ፍርድ ቤቱ ሊመረምረው የሚገባውና እኛን ታደለን በተመለከተ በህዝብ ተወካዮች ምክር ቤት አባል የሆነ ብቻ ሳይሆን ክርስቲያን ታደረ የህዝብ ተወካዮች ምክር ቤት የፋይናንስ ቋሚ ኮሚቴ ሰብሳቢና በሚኒስቴር ማድረግ ያሉ መሆናቸው ተጨማሪ ክብደት የሚሰጣቸው ነውና በሕገ መንግስቱ መሰረት ያለመከሰስ መብት አላቸው። ፖሊስ ወንጀል ፈጽመዋል ወይም በሕግ ሊያስጠይቃቸው የሚችል ነገር አለ እንኳን ቢል በቅድሚያ ያለመከሰስ መብታቸውን ማስነሳት አለበት። ይህ አልተፈጸመም። በሁለተኛ ደረጃ ዶክተር ካሳንም በተመለከተ እንደዚሁ በአዲስ አበባ ከተማ ቻርተር በቻርተር አዋጁ የስተኮች ምክር ቤት ባወጣው ቻርተር መሰረት የምክር ቤቱ አባል የሆነ ሰው እጅ ከፍንጅ እስካልተያዘ ድረስ ያለመከሰስ መብት እንዳለው የስተኮች ምክር ቤት ተቀምጦለታል። አሁን ፖሊስ እነሱን ለመያዝ መሰረት አደረግኩት የሚለው ሚኒስትሮች ምክር ቤት ያወጣውን ደንብ ነው። ይህ ደንብ ደግሞ ሕገ መንግስቱንም ሆነ የስተኮች ምክር ቤት ያወጣቸውን ሕጎች የሚሽር ስላልሆነ ተይዘው ያለበት ሁኔታ ያለመከሰስ መብታቸው ባልተነሳበት አግባብ ህጋዊ አይደለም፣ ህገ ወጥ ነው። ስለዚህ ፍርድ ቤቱ የአካል ነጻነታቸውን ሊያረጋግጥላቸው ይገባል የሚል አቅርበን ፍርድ ቤቱን መዝግቦታል። ይሄንን ከዛ ዳኛዋ አይቼ ትዕዛዝ ሰጥበታለሁ፣ ተገቢ ነው የሚለው ትዕዛዝ ሰጥበታለሁ ብላ ለማሰኞ ቀጥረዋለች።
ይህ በእንዲህ እንዳለ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት አልፋ ሚዲያ የተባለ የዩቲዩብ መገናኛ ብዙሃን መስራችና አዘጋጅ በቃሉ አላምረውን በአስቸኳይ ሊፈቱ ይገባል ብሏል። ኮሚቴው ባወጣው መግለጫ በቃሉ ከመታሰሩ በፊት በአማራ ክልል በመንግስት ታጣቂዎችና በፋኖ መካከል የተፈጠረውን ግጭት በሰፊው ዘግቧል ያለ ሲሆን በቁጥጥር ስር ከዋለ በኋላ በ48 ሰዓታት ውስጥ ፍርድ ቤት እንዳልቀረበም አመልክቷል። ግጭትና ድንገተኛ ሁኔታዎች በሚፈጠሩበት ወቅት የኢትዮጵያ መንግስት አቋም ግልጽ ያልሆኑ ወንጀላዎችን መሰረት በማድረግ ገለልተኛ ድምጾችን ማጥቃት ነው ያሉት የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል በቃሉ አላምረውና በአሁን ወቅት በዘገባቸውና በአስተያየታቸው ምክንያት የታሰሩ ያሏቸው ጋዜጠኞች ያለምንም ቅድመ ሁኔታ ተፈተው በነጻነት እንዲሰሩ ሊፈቀድላቸው ይገባል ሲሉ አሳስበዋል። በቃሉ አላምረው ባለፈው እሁድ በቁጥጥር ስር መዋሉን መዘገባችን የሚታወስ ነው። በተያያዘ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ደገሰ ቱሉና የፌዴራል ፖሊስ ምክትል ኮሚሽነር ጀነራል ዘላለም መንግስቴ የአስቸኳይ ጊዜ ጠቅላይ መምሪያ ያከናወናቸውን ተግባራት አስመልክቶ ዛሬ ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። ኮሚሽነር ጀነራል ዘላለም መንግስቴ በከተሞች ሆነው ጽንፈኛና ዘራፊ ላሉት ቡድን የሚዲያ የመረጃ ሽፋንና የሎጂስቲክስ አቅርቦት የሚሰጡ እንዲሁም ለከተማ ግዳጅ የተዘጋጁ የነበሩ 23 የሚሆኑ ተጠርጣሪዎች ኮማንድ ፖስቱ ከተቋቋመበት ጊዜ ጀምሮ በቁጥጥር ስር ውለዋል ብለዋል። አቶ ክርስቲያን ታደለ፣ ዶክተር ካሳ ተሻገርና በቃሉ አላምረውም ከነዚህ መካከል የተጠቀሱ ሲሆን ምርመራ እየተደረገባቸው እንደሆነም ገልጸዋል። ዶክተር ለገሰ ቱሉ ደግሞ የመከላከያ ሰራዊቱ ባከናወነው የህግ ማስከበር ተግባር የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እንዲመለሱ ተደርገዋል ያሉ ሲሆን ሰራዊቱ የመጀመሪያ ተግባሩን በስኬታማነት አጠናቆ ወደ ሁለተኛ ተግባሩ ተሸጋግሯል ሲሉም ተደምጠዋል። ይህ በእንዲህ እንዳለ በርካታ ዓለም አቀፍና የአገር ውስጥ ተቋማት በአማራ ክልል ያለው ግጭት እያሳሰባቸው መሆኑን በመግለጽ ላይ ናቸው። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድና የዩናይትድ ኪንግደም መንግስታት ዛሬ በጋራ ባወጡት መግለጫ በቅርቡ በአማራና በኦሮሚያ ክልሎች የተቀሰቀሰው ሁከት የዜጎች ሞትና አለመረጋጋት እንዳሳሰባቸው ገልጸዋል። ሁሉም ወገኖች ሰላማዊ ሰዎችን እንዲጠብቁ፣ ሰብአዊ መብቶችን እንዲያከብሩ እንዲሁም ውስብስብ ጉዳዮችን በሰላማዊ መንገድ ለመፍታት እንዲተባበሩ የሚል መልእክትም አስተላልፈዋል። ዓለም አቀፉ ማህበረሰብ በኢትዮጵያ ዘላቂ መረጋጋት እንዲሰፍን ድጋፍ የሚያደርግ መሆኑንም አገራቱ በመግለጫቸው ጠቁመዋል። በተያያዘ የአውሮፓ ህብረት ልዑክ በኢትዮጵያ የፈረንሳይ፣ የጀርመንና የጣሊያን ኤምባሲዎችን ጨምሮ የ19 የአውሮፓ ሀገራት ኤምባሲዎችም ሰሞኑን በአማራ ክልል የተቀሰቀሰው ሁከት የዜጎች ሞትና ለመረጋጋት አሳስቦናል በማለት የጋራ መግለጫ አውጥተዋል። አክለውም ሁሉም ወገኖች ሲቪሎችን እንዲጠብቁ፣ ጉዳት ለደረሰባቸው ህዝቦች የተ ዋላ ደህንነቱ የተጠበቀና ቀጣይነት ያለው ሰብአዊ ተደራሽነት እንዲረጋገጥ፣ የውጭ ዜጎች ከግጭቱ አካባቢ ለቀው እንዲወጡ እንዲፈቀድ፣ የሰላም ስምምነቱ አፈጻጸም በሚቀጥልበት ጊዜ ውስብስብ ጉዳዮችን በሰላማዊ ውይይት ለመፍታት በጋራ መስራትና ግጭቱ ወደ ሌሎች የአገሪቱ ክልሎች ተዛምቶ ብጥብጥ እንዳይፈጠር ተገቢው መከላከል እንዲደረግ እናበረታታለን ብለዋል። በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክንፍም ትላንት ባወጣው መግለጫ በአማራ ክልል ያለው ሁኔታ በእጅጉ አሳስቦናል ብሏል። በውጊያና በአስቸኳይ ጊዜ አዋጅ ዘላቂ ሰላምና መረጋጋት በክልሉ ሊሰፍን እንደማይችል በመግለጫቸው ያብራሩት የጋራ ምክር ቤት የሴቶች ክንፍ አባላት በመሆኑም ከቀደመው የትግራይ ጦርነት በመማር ያለምንም ቅድመ ሁኔታ ጦርነት ቆሞ ችግሮች በውይይትና በድርድር እንዲፈቱ የጠየቁ ሲሆን ሮጠው ማምለጥ የማይችሉ አረጋውያን፣ ሴቶችና ሕጻናት በከፍተኛ የደህንነት ስጋት ውስጥ ስለሆኑ መንግስት አስፈላጊውን ጥበቃ እንዲያደርግላቸው ማሳስበዋል። በአማራ ክልል ያለው ግጭት በመተማና በክልሉ ሌሎች አካባቢዎች ሰብአዊ ምላሽ እንዳይሰጥ አድርጓል ያለው ደግሞ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ነው። ኦቻ ዛሬ ባወጣው የሁኔታ ሪፖርት ግጭቱን ተከትሎ በረራዎች መቋረጣቸውና የመንገዶች መዘጋት ኢትዮጵያውያን ተመላሾችና የሶስተኛ ሀገር ዜጎችን ጨምሮ በመተማ መግቢያ በኩል በሚመጡ ሰዎች እንቅስቃሴ ላይ ተጽዕኖ ፈጥሯል ብሏል። በተጨማሪም በክልሉ ኢንተርኔት መቋረጡ በሰብአዊ ሁኔታ ላይ ያለውን የመረጃ ልውውጥ ማስተጓጎሉን ገልጿል። በሌላ በኩል ወደ ባህር ዳር፣ ጎንደር እና ደሴ በጊዜያዊነት ተቋርጦ የነበረው መደበኛ በረራ እንደሚቀጥል ትላንትና ከትላንት በስቲያ የገለጸው የኢትዮጵያ አየር መንገድ ወደ ቀሪ የክልሉ መዳረሻው ላሊበላ ደግሞ ከነገ ጀምሮ እንደሚበራ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭት ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በአንጻራዊ ሰላም ውስጥ በሚገኙት የአማራ ክልል ከተሞች ውስጥ የሚገኙ ነዋሪዎች በከፍተኛ የዋጋ ንረት እያማረሩ ናቸው ይላል ቀጣዩ ዘገባ። በአማራ ክልል ልዩ ልዩ ከተሞች የሚታየው አንጻራዊ ሰላም እንደተጠበቀ ቢሆንም በሸቀጦች ግብይት ላይ የተከሰተው ከፍተኛ የዋጋ ንረት ለከፋ ችግር እየዳረጋቸው እንደሆነ የክልሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በሌላ በኩል በጎንደር ከተማ ለቀናት የዘለቀው የውሃ እጦት በጤና ማዕከላት ጭምር ከፍ ያለ ስጋት መደቀኑን የጎንደር ዩኒቨርሲቲ ሆስፒታል ባልደረባ ገልጸዋል። በአማራ ክልል ያለውን ወቅታዊ ሁኔታ አስመልክቶ ኤደን ገረመው በክልሉ የአሜሪካ ድምፅ ዘጋቢ ከሆነው መስፍን አራጌ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ጤና ይስጥልኝ መስፍን፣ እንደምን አመሸ?
እንደምን አመሸ ሸይጣን።
መስፍን እንግዲህ ሰሞኑን በሙሉ በአማራ ክልል ባለው የኢንተርኔት መቋረጥ የተነሳ መረጃዎችን በዚህ መልኩ ነበር ስታደርሰን የቆየኸው። ዛሬ የአማራ ክልል የተለያዩ ከተሞች ውሎ በተለይ የጸጥታ ሁኔታ ምን ይመስላል?
አመሰግናለሁ ኤደን። ባህር ዳር ወደ መረጋጋት እየተመለሰች መሆኗን ያናገርናቸው የከተማ ነዋሪዎች ገልጸውልናል። የኮሚኒኬሽን ባለሙያ መሆናቸውን ጠቁመው ስማቸውን መግለጽ ያልፈለጉ የቀበሌ 13 ነዋሪ ዛሬ ቀበሌ 4 ወይም ሙሉ ዓለም አዳራሽ አካባቢ መሄዳቸውንና የጎዳና ጀደና አገልግሎት የሚሰጡ ሰዎችን እንዳዩ ጠቁመውኛል። አልፎ አልፎም በብስክሌት የሚንቀሳቀሱ ሰዎች እንዳሉ ተናግረዋል። አሁንም ግን በትላልቅ ቋጥኞች የተዘጉ መንገዶች ስለመኖራቸው ይነገራል። እሳቸውም ይህንኑ ነው እየተናገሩት። በተመሳሳይ ሁኔታ እንደ ጎንደር ዛሬ አንጻራዊ ሰላም ስለመኖሩ በህግ ሙያ የሚተዳደሩ አንድ አስተያየት ሰጪ ይገልጸውልኛል። አስተያየት ሰጪው የከተማ ታክሲዎችና የቤት መኪና እንቅስቃሴ ስለመጀመራቸው፣ ሱቆችና አንዳንድ ሆቴሎች ከሞላ ጎደል ስለመከፈታቸው ገልጸዋል። በርካታ የህብረተሰብ ክፍል ወፍጮ ቤቶች እህል ለማስፈጨትና ሸቀጣ ሸቀጦችን ለመሸመት ሱቆች አካባቢ ተሰልፈው ማየታቸውን አክለው ጠቁመዋል። በውጊያው ወቅት እንግዲህ ቤቶች በከባድ መሳሪያ ተመተው ጉዳት እንደደረሰባቸውና ቁጥራቸው በውል ባይታወቅም ሰዎች በመሳሪያ ተመተው ስለመሞታቸውም ተናግረዋል። የሚዋሳይ ሰጪ ወደ ባህር ዳር መለስ ስንል ደግሞ ወደ ባህር ዳር የሚደረገው የአውሮፕላን በረራ መጀመሩን ትናንት መግለጻችን ይታወሳል። ሆኖም ወደ አውሮፕላን ጣቢያው ለመሄድም ሆነ ከአውሮፕላን ጣቢያው ወደ ከተማ ለመዝለቅ ምንም አይነት ተሽከርካሪ ባለመኖሩ በቅሎ የሚጎተቱ የእቃ ጋሪዎችን እየተጠቀሙ ስለመሆናቸው የአማራ ሚዲያ ኮርፖሬሽን ህንፃ የሚገኝበት አካባቢ የሚኖሩ ስማቸውን መግለጽ ያልፈለጉ አስተያየት ሰጪ ገልጸዋል። በነገራችን ላይ ከአዲስ አበባ ወደ ደሴና ከደሴ ወደ አዲስ አበባ የሚደረገው የአውሮፕላን ጉዞ ዛሬ ጀምሮ የኮምቦልቻ አውሮፕላን ማረፊያ 4 በረራዎችን አስተናግዷል።
በጣም ነው የማመሰግነው መስፍን። እስቲ ከሸቀጦች አቅርቦት ጋር በተያያዘስ ያለው ሁኔታ ምን ይመስላል?
በፋኖ ታጣቂዎችና በመከላከያው መካከል ተቀስቅሶ የነበረውን ውጊያ ተከትሎ የሸቀጥ ዋጋ እስከ ጥፍ መጨመሩን የደሴ ከተማ ነዋሪዎች አናግሬ ነበረ። ይህንን የገለጹልኝ ማርታ ለማየሁ የተባሉ ወይዘሮ ውጊያው ከመቀስቀሱና መንገድ ከመዘጋቱ በፊት 6800 ብር ይገዛ የነበረ አንድ ኩንታል ነጭ ዳቦ ዱቄት 8800 ብር መድረሱ መድረሱን ገልጸውልኛል። ይህ አስተያየት የሰጡኝ ወይዘሮ ውጊያው ከፈጠረብን ጭንቀት በላይ የተጋነነው የሸቀጥ ዋጋ አሳስቦናል ነው የሚሉት። እስከ 800 ብር ይገዛ የነበረው 5 ሊትር ፈሳሽ ዘይት እስከ 1100 ብር፣ እስከ 50 ብር ሲሸጥ የነበረው 1 ኪሎ ሽንኩርትና ቲማቲም 100 ብር፣ እስከ 90 ብር ሲሸጥ የነበረው 1 ኪሎ ስኳር እስከ 120 ብር መግባቱን የተናገሩት በጥረታ የሚያገኙት 600 ብር ሁለት የልጅ ልጆቻቸውን እንደሚያስተዳድሩ የሚያናገሩ ደግሞ አንዲት እናት ወጥሮም ኑሮ ከብዶን ነበር፣ አሁን ደግሞ ሁሉም ነገር በመወደዱ የሰው ፊት ለማየት ተገድጃለሁ ብለዋል። ስማቸውን መግለጽ ያልፈልጉ አንድ የሸቀጣሸቀጥ መደብር ባለቤት ግን ከአዲስ አበባ ያመጣንበት ዋጋ ውድ በመሆኑ ዋጋውን ለመጨመር ተገደናል ነው ያሉት። ይህን ምላሽ ግን ቀደም ሲል ያናገርኳቸው ወይዘሮ አይስማሙበትም። ውጊያው ከተቀሰቀሰ በኋላ የትራንስፖርት እንቅስቃሴ ስለቆመ ነጋዴው በውድ ዋጋ ሊያመጣ የሚችለው ሸቀጥ የለም ነው የሚሉት እሳቸው። ውጊያው በፊት የገባን ሸቀጥ በውድ ዋጋ መሸጥ ሸማቹን ለችግር መዳረግ ነው ሲሉም ተናግረዋል። እኒህ ወይዘሮ አንዳንዴም ምርቶችን የመከዘን አዝማሚያዎች እንዳሉ ነው የገለጹት። የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ ዮናስ እንዳለ ውጊያውን ተከትሎ በከተማ ሸቀጦችን የሚከዝኑም ሆነ የተጋነን ዋጋ የሚጠይቁ ነጋዴዎች ስለመኖራቸው መረጃ እንደደረሳቸው ለአሜሪካ ድምፅ አስታውቀዋል። ኃላፊው የመስሪያ ቤቱ ሰራተኞች ቅኝት ሲያደርጉ በትክክለኛ ዋጋ ስለሚሸጡ ተገቢ ያልሆነ ዋጋ የሚጠይቁ ነጋዴዎችን ለመቆጣጠር አስቸግሮናል ነው ያሉት። የሚከዝኑ ነጋዴዎችን ሸማቹ በበቂ መረጃ ተመርኩዞ እንዲጠቁምም ጥሪ አስተላልፈዋል። ከዚህ ባለፈ ግን ኮማንድ ፖስቱ በሚያስቀምጠው አቅጣጫ እርምጃ ይወሰዳል ብለዋል።
ሌሎች የመሰረተ ልማት አቅርቦቶች ለምሳሌ መብራትን፣ ውሃን የመሳሰሉት ላይስ ያለው ነገር ምን ይመስላል?
ኤደን በዚህ ጉዳይ ላይ ወደ ባህር ዳርና ጎንደር ነበረ አስተያየቶችን ለመሰብሰብ የሞከርኩት። ውጊያውን ተከትሎ በባህር ዳር ከተማ የውሃ አገልግሎት ከተቋረጠ 1 ሳምንት እንደሆነ ድምጻቸውን የቀረጽ ነው፣ ግን ደግሞ በኢንተርኔት አለመኖር ምክንያት ማስተላለፍ ያልቻል ነው አስተያየት ሰጭ ገልጸውልናል። ሰዎች የሚጠጣ ውሃ ፍለጋ የጉድጓድ ውሃ ወዳለባቸው አካባቢዎች ድረስ ጀሪካን ይዘው ከሰፈር ሰፈር እንደሚንቀሳቀሱም ነው እኒ አስተያየት ሰጭ የጠቀሱት። በተመሳሳይ ሁኔታ ውጊያውን ተከትሎ በጎንደር ከተማ ለ6 ቀናት ገደማ ውሃ ተቋርጦ መቆየቱን ስማቸውን ከመግለጽ የተቆጠቡ የጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የቀዶ ሕክምና ክፍል ባልደረባ ገልጸዋል። በተለይ የውሃ መቋረጥ በቀዶ ሕክምና ክፍል አገልግሎት በሚያገኙ ወላድ እናቶችና ቀዶ ሕክምና በሚያስፈልጋቸው ህመማን ላይ ያሳደረው ተጽዕኖ የከፋ እንደነበር አስታውሰዋል። ሐኪሞች የሚለብሱት ጋዋንና ቀዶ ሕክምና የሚደረግላቸው ህሙማን የሚሸፈኑበት አልባሳት ደረጃውን ጠብቆ መታጠብና እነሱ ስቴራላይዝድ መሆን ስለነበረበት ነው የሚሉት። በቋንቋው በውሃ መቋረጥ ይሄ ሳይደረግ መቆየቱን የሕክምና ባለሙያው ያብራሩት እንደ አማራጭ በሌሎች የሕክምና ተቋማት ያሉ አልባሳትን ከማስመጣት ጀምሮ የዝናብ ውሃን እስከ መጠቀም ተደርሶ እንደነበር ጠቁመዋል። በተለይ ማክሰኞና ረቡዕ በውሃ ለመኖር ምክንያት ችግሩ በመባባሱ ቀዶ ሕክምና ተቋርጦ እንደነበር ገልጸዋል። ከትናንት ጀምሮ ግን የተቋረጠው የሆስፒታሉ ውሃ መምጣቱን ነው ያስታወቁት።
የየብስ ትራንስፖርትና መጓጓዣዎችን በተመለከተስ ያለ ነገር አለ ወይ? በተለይም ደግሞ ከአማራ ክልል ወደ አዲስ አበባ ወይም ወደ መሀል ከተማና ወደ ሌሎች ከተሞች የሚደረጉ እንቅስቃሴዎች ውስጥ ተጀምረዋል ወይ?
ያው ከዚህ ቀደም እንግዲህ ለመጠቆም እንደሞከርኩት ከደሴ ወደ አዲስ አበባ መሆኑ ከአዲስ አበባ ደሴ በየብስ የሚደረጉ እንቅስቃሴዎች መታገታቸው፣ በተለይ ደግሞ ወደ ደብረ ብርሃን እና አካባቢ ላይ በተፈጠረው የመንገድ መዘጋጋት እስካሁን ድረስ አገልግሎት እየተሰጠ እንዳልሆነ ከዚህ ቀደም ለማውሳት ሞክረናል። አብዛኞቹ እንቅስቃሴዎች በአዋሽ በኩል እየዞሩ ነው የሚሄዱት፣ ከደሴ በአዋሽ ወደ አዲስ አበባ ወይም ከአዲስ አበባ በአዋሽ በደሴ ነው የሚሄዱት። ይህ ደግሞ እስከ 200 ኪሎ ሜትር ተጨማሪ ጉዞና ተጨማሪ ዋጋ የሚያስከፍል በሆነ አስተያየት ሰጪዎች ይገልጸውልናል። ይህን ያለው ሄዳል።
አመሰግናለሁ መስፍን። እንግዲህ በቅርቡ ኢንተርኔት እንደሚለቀቅና ዘገባዎቹ ሰፋ ብለው እንደሚደርሱን ተስፋ አደርጋለሁ። ደህና እምሽ።
መልካም ምሽት።
ኤደን ገረመውንና መስፍን አራጌን እናመሰግናለን። ስርጭታችን ይቀጥላል። አሁንም እዛው አማራ ክልል ነው የምንቆየው። የአማራ ክልል የአፈር ማዳበሪያ በአፋጣኝ ለአርሶ አደሩ ለማድረስ የትብብር ጥሪ ቀረበ ይላል ዘገባው። በአማራ ክልል ሰሞኑን በተስፋፋው ግጭት ሲያባ የ130 ሺህ ኩንታል የአፈር ማዳበሪያ ስርጭት መስተጓጎሉን የገለጸው የክልሉ ግብርና ቢሮ በአፋጣኝ ወደ አርሶ አደሩ ለማድረስ ይቻል ዘንድ የትብብር ጥሪ አቅርቧል። የግብርና ቢሮው ምክትል ኃላፊ አቶ አበጀ ስንሻው ለአሜሪካ ድምጽ እንደተናገሩት በመጪው 10 ቀናት ውስጥ ወደ ክልሉ የገባው 130 ሺህ ኩንታል የአፈር ማዳበሪያ ወደ አርሶ አደሩ ቀይ ተጉዞ ካልደረሰ በቀጣዩ አመት ረሃብ ሊከሰት ይችላል ብለዋል። ቪኦኤ ያነጋገራቸው አርሶ አደሮች በበኩላቸው አቅርቦቱ እጅግ ዘግይቷል ብለዋል። አስቴር ምስጋናው ዝርዝር አላት።
አርሶ አደር ጌታቸው ጫኔ በባህር ዳር ዙሪያ ወረዳ የይነሳ 3 ቀበሌ ነዋሪ ናቸው። ከወር በፊት በባህር ዳር ከተማ አውራ ጎዳናዎች ላይ ጅራፍ ያስጮሁ ያፈር ማዳበሪያ ይቀርብልን ጥያቄ ካቀረቡ አርሶ አደሮች መካከል አንዱ ናቸው። በእጅ ስልካቸው ላይ ደውለን የማዳበሪያ ጉዳይ እንዴት ነው ስንል ጠየቅናቸው። ከሳምንታት በፊት በእርሻ ማሳቸው ላይ ያነጋገርናቸው በባህር ዳር ዙሪያ ወረዳ ወራሚት ቀበሌ የሚገኙ አርሶ አደሮች የግብርና ባለሙያዎች ያፈር ማዳበሪያ በቅርቡ ይገባላችኋል ቢሏቸውም ከጸጥታው መደፍረስ ጋር ተያይዞ ባለመቅረቡ ተስፋቸው እንደመነመነ ይናገራሉ። የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አበጀ ስንሻው ከጅቡቲ ወደብ የተራገፈውንና ወደ ክልሉ የገባውን ያፈር ማዳበሪያ በፍጥነት ለማሰራጨት እየተሰራ እንደነበር አውስተዋል። ይሁንና ሰሞኑን በክልሉ የተስፋፋው ግጭት ስርጭቱን እንዳስተጓጎለው ገልጸዋል። በዚህም በአዲስ አበባና በወልዲያ ከተሞች ያፈር ማዳበሪያ የጫኑ እጅግ ብዙ መኪኖች ቆመው እንደሚገኙና ወደ አርሶ አደሩ ቀይም ለማጓጓዝ እንዳልተቻለ ተናግረዋል።
ከ130 ሺህ ኩንታል በላይ የአፈር ማዳበሪያ ማለትም ከ200 መኪኖች በላይ ጭነት የሚሆነው መተስፋ እንደመቻሉ የተወሰነው አዲስ አበባ የተወሰኑ ደግሞ ወልዲያ ላይ መኪኖች እንዲቆሙ ሆኗል። ወልዲያ ላይም የቆሙ መኪኖች አሁን ላይ ለብዙ ከጠበቅን በኋላ እዛው አካባቢ ላይ የማርካቴው ስራዎች ይሰራ ያለ ነው። የኢትዮጵያ ችግር ሲቀረፍ ወደዚህ ይመጣሉ የሚል ሀሳብ ስላለ በተመሳሳይ አዲስ አበባ ከኢትዮጵያ ለመስራት ኮርፖሬሽን መጋዘን መረለፍ ጀምረን ነበረ። አሁንና ይህ ነገር የሚያቆምና ወደ አስተዳደሩ መጥመቀብ አለበት አስባለን። የተፈጠረውን ችግር ለመፍታት ማድረግ አለብን የሚለውን ነገር አስባለን። ግን የመጀመሪያው ነገር ወሪያችንን በርበርብ አሁን የተፈጠረውን የሰላም ችግር ወደ ነበረበት እንዲመለስ ስራ መስራት አለበት ብዬ አስባለሁ።
አቶ አበጀ አክለውም በአርሶ አደሩ ቀዬ የሚገኙ የገንዘብ ተቋማትና የአፈር ማዳበሪያን የሚያከፋፍሉ መሰረታዊ የገበሬዎች የህብረት ስራ ማህበራት ስርጭቱን በፍጥነት የማሳለጥ ስራ ካልጀመሩ ችግሩን የከፋ እንደሚያደርገው አመልክተዋል።
የገጠመ ችግር ታችና ለስራ ማህበራት ከወረደ በኋላ ለማስራጭ አርሶ አደሩ አንዳንድ አካባቢ ላይ የፋይናንስ ተቋማት ስራ ዝግባ ናቸው። ይህንን ለማሰራጨት ችግር ፈጥሮብን ቆይቷል ማለት ነው። እና ራይት ነው የመሪ የግብርና ስራችንም ያላጠናቀቅንበት ገና እየሰራ ያለ ስለሆነ በዚህ ከመከሰቱ ምህራን የክልላችን ምርትና ምርታማነት በማስፈለት በኩል ተጽዕኖ ይኖረዋል ብለን እናስባለን። ይህንን በርብር መፍትሄ መፈላለግ አለበት ብለን እናስባለን።
በመጪዎቹ 10 ቀናት ውስጥ ማዳበሪያው ወደ አርሶ አደሩ እጅ ካልገባ በቀጣዩ የምህር አመት ረሃብ ሊከሰት እንደሚችል አቶ አበጀ ስጋታቸውን ገልጸዋል። የክልሉ ግብርና ቢሮ ምክትል ኃላፊ ይህንን ቢሉም ያነጋገርናቸው አርሶ አደሮች ግን የምርት ማሳደጊያ አፈር ማዳበሪያን ለመጠቀም የሚችሉበት ጊዜው አልቋል ብለዋል።
እንግዲህ እስከ ሰኞ በቃ ቢደርስልኝ እንግዲህ የቀረችኝ ምናምን ለዛ ለሰኞ በቃ ነበር።
ሰኞ ሊሆ በወደጋ ነጋ ባሽዳያለፈ ዋለ ለዚያ ሊደርስ የተሻለ ነበር የሚሆነው እና ዳ ውሳኔ ደግሞ አሁን መጨረሻ ላይ አደገ ለአጤፍ ላይ ይዘራለ በሶስቱ እንኳ ሊደርስለት ለአርሶ አደሩ ትንሽ ባይሆን የተወሰነ
ምክትል ቢሮ ኃላፊው አጽንኦት ሰጠው ባስተላለፉት ጥሪ ተከታዩን ብለዋል።
ማዳበሪያ ባለመቅረቡ የሚፈጠረውን የልማት መስተጓጎል ግምት ውስጥ ማስገባት በየመንገድ ላይ ያሉ መኪኖች በሰላም እንዲያልፉ ሁሉም ድል መሰራት አለበት ብዬ አስባለሁኝ። በዚህ በኩል የመንግስት አካላት፣ ያሉ ሽማግሌዎች፣ የሃይማኖት ሃይማኖት አባቶች ማንኛውም ወጣቶች በመተባበር ማዳበሪያው ተጓጉዞ ለአርሶ አደሩ እንደዚህ ማድረግ ስራ መሰራት አለበት። አሁን ላይ በግጭት ምክንያት በጦርነት እየተቆላን ያለ ነው። በቀጣይ ደግሞ በረሃብ እንዳንሰቃይ ቢያንስ ልማቱን መካሄድ አለበት ብለውን ነገር አስበንኩላችንም።
የአማራ ክልል ለዘንድሮ የምህር ምርት 5.2 ሚሊዮን ኩንታል የአፈር ማዳበሪያ እንደሚያስፈልግ በእቅድ አቅርቦ ግዢ ተፈጽሟል። ከዚህም ውስጥ 4.2 ሚሊዮን ኩንታሉ ወደ ክልሉ ገብቶ ለአርሶ አደሩ ለማሰራጨት እንደተቻለ የግብርና ቢሮ ምክትል ኃላፊ አቶ አበጀ ስንሻው አስታውቀዋል። በአንጻሩ በተለያዩ አካባቢዎች የሚገኙ አርሶ አደሮች ማሳቸውን አርሰውና ለስልሳው ቢያዘጋጁም በቂ ማዳበሪያ በወቅቱ ሳይቀርብላቸው የዘር ወቅት እያለፈባቸው እንደሆነና ያለ ማዳበሪያ ለመዝራት እንደተገደዱ በየጊዜው ያሰሙትን ቅሬታ በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደ 40 ምንጭ ወስደናል። የአዲሶቹን የደቡብ ክልል ዋና ከተሞች ምርጫን በመቃወም የ40 ምንጭ ነዋሪዎች ለቀናት ከእንቅስቃሴ ታቀበው እንደሚገኙ ታውቋል። በኢትዮጵያ ደቡብ ክልል የአዲሶቹ ክልሎች የዋና ከተሞች ምርጫና ሳይም በ40 ምንጭ ከተማ በቀሰቀሰው ቅሬታ የነዋሪዎች እንቅስቃሴ ለተከታታይ 3ኛ ቀን ተገድቦ እንደሚገኝ የከተማው ነዋሪዎች ተናግረዋል። በክልሉ አስተዳደር የተወሰደው የፖለቲካ እርምጃ የነዋሪዎችን ቁጣ እንዳያባብስና ለክልሉም አለመረጋጋት መንስኤ እንዳይሆን ምሁራን ስጋታቸውን ገልጸዋል። መፍትሄውም ሁሉን አቀፍ ውይይት ማካሄድና ህገ መንግስቱን ማሻሻል ነው ሲሉ አመልክተዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ ይዟል።
የደቡብ ክልልና እንደ አዲስ ደረጃ ላይ ተባለው የደቡብ ብሔር ብሔረሰቦችና ህዝቦች ክልል 13 ልዩ ልዩ ዋና ከተሞች እንዲኖራቸውና ለእያንዳንዳቸውም የተሰየመላቸው ቢሮዎች አይነትና ብዛት ከወዲሁ የነዋሪዎችን ቅሬታ አስነስቷል። በአርባ ምንጭ ከተማ በተቀሰቀሰው ተቃውሞ ላለፉት ተከታታይ 3 ቀናት የነዋሪዎቹ መደበኛ እንቅስቃሴ በከፊል ተገድቧል። ስማቸው እንዲገለጽ ጠየቁ የአርባ ምንጭ ከተማ ነዋሪ የከተማው መደበኛ እንቅስቃሴ ለተከታታይ ቀናት ታቅቦ እንደሚታይበት ተናግሯል። ንግድ ቤቶችን ጨምሮ ልዩ ልዩ ግልጋሎቶች በአብዛኛው ዝግነት ተደረጉም ገልጿል።
በመሰረቱ ህዝቡ በደል ደርሶብናል ብሎ ሰላማዊ ሰልፍ ለማውጣት ለመንግስት ጥያቄ አቅርቦ ነበረ። ሰላማዊ ሰልፍ ማውጣት አስችል ብሎ በመንግስት ስለታገደ ሰላማዊ ሰልፍ ከሚወጣው ህዝብ ቁጥር የማይተናነስ ሰራዊት ከተማውን ከቦ ስለሆነ ያለው በዚህ ሁኔታ ውስጥ ወጥቶ የሰው ህይወት ላይም አካል ላይም ጉዳት ማድረስ ሰው ቤቱ እንዲውል የተደረገውና ያው ትራንስፖርት ተቋርጧል፣ ገበያ ተዘግቷል። በአጠቃላይ ከተማው በቤቱ ስለዋለ ረጭ ብሎ ነው የዋለው።
ይህን ተከትሎ የተጠራው ሰልፍ በደቡብ ክልል ሰላምና ጸጥታ ቢሮ እንደተከለከለ የገለጹት አስተያየት ሰጪው ሰልፉ የታቀደበትን ምክንያት አስረድተዋል።
7 እና 6 ከተማ ውስጥ ልማት ለኔ ይገባል ለኔ ይገባል የሚሉ ሻሞ የሚጫወቱ ህዝቦች እንዲፈጠሩ ተደርጎ በሰላም አብሮ መኖር የሚችሉ የጎረቤት ህዝቦችን ጭምር በተሳሳተ መንገድ አንዱ በሌላኛው ላይ ከሳሽና ወቃሽ የሆነ ያልተፈለገ ስሜት ውስጥ እንዲገባ የሚያደርግ አደረጃጀት ስለተፈጠረ ይሄ ህዝብ ቀድሞውንም ተሳስታችኋል፣ አሳስታችሁናል። አሁንም ቢሆን ከጎረቤት ጋር የሚያጣላን፣ መግባባትን የሚያሳጣን፣ ልማትን የሚያቀጭጭ፣ ሰላምን ፍቅርን የሚያሳጣ አደረጃጀት ነው እና ቀድሞውንም የጠየቅነው የእኛ የጋሞ ክልል ይፈቀድልን።
ከአርባ ምንጭ በተጨማሪ በዱራሜ፣ በቁጫና በሌሎች የክልሉ አካባቢዎችም ቅሬታው ተስፋፍቶ ተስተውሏል። በመንግስት ቀርቦ በከተሞችና በወረዳዎች ውይይት የተደረገበት የሚገኘው የዋና ከተሞች ምርጫ የህዝቡን ችግር ከመፍታት ይልቅ ከድጡ ወደ ማጡ የሚከት ነው ሲሉ አስተያየት ሰጪዎች አስረድተዋል።
በመሰረታዊነት የጋሞ ህዝብ ትግል ይሄ አገልግሎት እከሌ ጋር ለምን ሄደ፣ ይሄ አገልግሎት እከሌ ጋር ለምን መጣ፣ ወይም የርዕሰ መስተዳደር ቢሮ ወላይታ ላይ ለምን ሄደ የሚል አይደለም የጋሞ ህዝብ ጥያቄ። በአሁኑ ሰዓት ላይ ጥያቄው የተደረገው የክላስተር አደረጃጀት የጋሞ ህዝብን መብት የሚያስከብር አይደለም፣ የጋሞ ህዝብን ጥቅም ታሳቢ ያደረገ አይደለም፣ ህዝቡን የሚጎዳ ህዝቡን ለመልካም አስተዳደር እንግልት የሚያደርስ የህዝቡን ህገ መንግስታዊና ዲሞክራሲያዊ መብትን ያልጠበቀ ውሳኔ ስለሆነ ይቀልበስልን፣ አንቀበለውም የሚል ነው የህዝቡ ጥያቄ በአሁኑ ሰዓት።
ሌላ አስተያየት ሰጭም ዋና ከተሞች የተመረጡባቸው መስፈርቶች በበቂ ምክንያት ተደገፈ እንዳልሆነም ተናግሯል።
በቁጣ ድርጅቶችን በመዝጋት ወይም አደጋ በማድረስ ድንጋይ በመወርወር አልፈጸመም። ቁጣውን በሰልፍ ይገልጻል። ተቃውሞ ሰልፍ አለ። ሰልፉን ስላልተፈቀደለት ህዝቡ ቤቱን በመዝጋት ድርጅቱን በመዝጋት ቁጣውን አሰምቷል።
ለህዝቡ የተገባው ቃል አለመፈጸሙ እንዳሳዘናቸውም ሳይናገሩ አላለፉም።
ፖለቲከኞች የሰሩት ደባ ስራ ስለሆነ ያ ነው ህዝቡን ያሳዘነው። ከእውነት ውጭ የነበረ ስራ ስለተሰራ በዚህ ነው ህዝቡ ያዘነው።
የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ክልሎቹ ከአንድ በላይ ከተሞች እንዲኖራቸው መወሰኑን አስታውቀው አላማውም ከተሞች በጋራ እንዲያድጉና ለህዝቡ በቅርበት አገልግሎት ለመስጠት ነው ሲሉ መናገራቸውን መዘገባችን ታውሳል። የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሁሩ አቶ ዳያ ሞዳሌ የዋና ከተሞቹ ምርጫና ሲያሜ ባሳማኝ መስፈርት ሳይሆን በፖለቲካ አቋምና ለባለስልጣናት ምቾት ሲባል በተላለፈ ውሳኔ ላይ የተመሰረተ ነው ሲሉ ተችቷል።
ለህዝብ ያግልጽ አይደለም። ለምሳሌ ኮምፖዚት ክራይቴሪያ ተጠቀሙ ነው፣ ግን ዝም ብለህ ስታይ ፖለቲካል ነው። ክራይቴሪያ እንደው ማሳበቢያ ነው እንጂ ፖለቲካል ነው ማለት ለብሔረሰብ የማዳረስ ወይም ለዞኖች የማዳረስ ጉዳይ እንጂ የከተሞች ክራይቴሪያ የሚለው ነገር ሊሰራ አይመስለኝም። ምን ተተገብ ጉዳይ አንጻር አይደለም ድልድሉ የተካሄደው፣ ከባለስልጣናት ወይም ከካድሬዎች ፍላጎት አንጻር ነው።
የዋቸሞ ዩኒቨርሲቲ የስነ ዜጋና የስነ ምግባር ትምህርት ክፍል ኃላፊና የውጭ ግንኙነትና የዲፕሎማሲ መምህርና ተመራማሪ አበራህ ቢሶም በዚሁ ትችት ላይ ይስማማሉ።
አሁንም ቢሆን ግንዛቤ ያለው የህዝብም የፖለቲከኞችም ግንዛቤ ያለው እንግዲህ በማከፋፈሉ ላይ ነው። ልማት የሚደርሰው ቢሮዎች በመከፋፈሉ ነው የሚል እምነት ነው። ህዝቡም እንደዛ ልክ ነው አምኖ ያለውና ይሄም ምን አይል ዘላቂ ነው የሚለውም ሌላ ጥያቄ ወደፊት ሊያስነሳ የሚችል ሆኖ ነው የሚገኘው።
በየአካባቢው እየተነሳ ያለው ቅሬታና እየቀረበ የሚገኘው የሰልፍ ጥሪ የአዲሶቹን ክልሎች የወደፊት ዕጣ ፈንታ ሊያመላክት እንደሚችልም አቶ ዳየው ያስረዳሉ።
ሁለተኛ የየአካባቢው ካድሬም ደግሞ በተለይ የጋሞ አመራር አባላትም ማዕከሉ ጋሞ ይሆናል የሚል አብዛኛው ሰውም በስነ ልቦናው አርባ ምንጭ ይሆናል ማዕከሉ የሚል ነገር ስለነበረው ያ ሳይሆን ቀረ። አሁን ያው ተቃውሞ ተነስቷል። ተቃውሞ ምን ይሆናል የሚለው ነገር እኔ እውነቱን ለመናገር ደጋግሜ የምለው ነው፣ ክልሉ የተረጋጋ አይሆንም።
አቶ ዳያሙ እንደሚመክሩት የችግሩ መፍትሄ ሁሉን ያካተተ ምክክርና ህገ መንግስቱን ማሻሻል ነው።
አሁን ልማት አይኖርም። አሁን እኮ በቃ ስለ ልማት አይደለም እየተወራ ያለው። ሰልፉ ምናምን አይተህ ከሆነ ዋና ከተማ ነው። ዋና ከተማ እንግዲህ ከቢዝነስ አንጻር በቢሮ ምክንያት ዋና ከተማ ያድጋል የሚል ነገር እኔ ለመጀመሪያ ጊዜ ነው አሁን ኮንሰፕት እያስኩ ያለሁት። ምንድን ነው መፍትሄው? በእኔ እይታ ሙሉ ህገ መንግስታዊ ለውጥ ነው የሚያስፈልገው።
የዋቸሞ ዩኒቨርሲቲ መምህርና ተመራማሪው አበራ ሄቢሶ የአዲሶቹ ክልሎች የዋና ከተሞች ምርጫና ስየማ ተጨማሪ ጥናት የሚጠይቅ ነው ይላሉም።
አድራያቱ ቶሎ እንዳይነሳ ጥያቄው እንግዲህ ህዝቡም ተረጋግቶ ለልማት ለመልካም አስተዳደር እንዲያስብ መንግስትም ተረጋግቶ ህዝቡን እንዲጠቅም የሚያስችል ሁኔታ በጥናት ተመርኩዞ ሊገኝ መፍትሄ ሊፈለግለት ይገባል እንጂ ካልሆነ አድራያት ጥያቄው እዚህም እዛም አሁንም የሚቀር ሆኖ አይታየም የሚል
የደቡብ ክልል ለሁለት እንዲከፈል ባለፈው ሳምንት ቅዳሜ ሐምሌ 29 ቀን 2015 ዓ.ም በደቡብ ክልል ምክር ቤት ከተወሰነ በኋላ ክልሎቹ 13 ልዩ ልዩ ዋና ከተሞች እንዲኖራቸው የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቆ እንደነበር መዘገባችን ታውሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ስርጭታችን ይቀጥላል። የኢትዮጵያ መንግስትን የተቃውሞ ሰልፍ በዋሽንግተን የኢትዮጵያ መንግስትን የተቃወመው ሰልፍ በዋሽንግተን ዲሲ የሚለው ቀጣዩ ዘገባ ነው። በአማራ ህዝብ ላይ ለአመታት ማንነትን የለየ በደል ተፈጽሞበታል ያሉ ኢትዮጵያውያን በዋሽንግተን ዲሲ ትናንት ሰልፍ አካሂደዋል። የሰልፉ አስተባባሪዎች የህልውና አደጋ ተጋርጦበታል የተባለውን ህዝብ የመከላከል ዓላማ አለው ላሉት የአማራ ህዝባዊ ሰራዊት ፋኖ ድጋፋቸውን አሰምተዋል። በሌላ በኩል የኢትዮጵያ መንግስት ባለፈው አርብ በአማራ ክልል ላይ ላወጣው የአስቸኳይ ጊዜ አዋጅ አፈጻጸም ያቋቋመው የአስቸኳይ ጊዜ ጠቅላይ መምሪያ እዝ በክልሉ የሚንቀሳቀሰውን የፋኖ ታጣቂ ዘራፊና ጽንፈኛ መንጋ ነው ብሎታል። የትናንት የዋሽንግተን ዲሲ ሰልፈኞች በበኩላቸው በአማራ ህዝብ ላይ የደረሰ ነው ያሉት ግፍ በትጥቃዊ ትግል ለመመከት የፋኖ ታጣቂ የሚያደርገውን እንቅስቃሴ ሌላ ስም በመስጠት ከተቀረው የኢትዮጵያ ህዝብ ጋር ለማራራቅ የሚደረገው ጥረት ሊቆም እንደሚገባ አሳስበዋል። ሀብታሙ ስዩም በሰልፉ ላይ ተገኝቶ የሚከተለውን ዘገባ አጠናቅሯል።
ዋሽንግተን ዲሲ ውስጥ በተካሄደው ሰልፍ ላይ ካገኘኋቸው ተሳታፊዎች መካከል አንዷ ህይወት በላቸው ናት። ህይወት የዓለም አቀፉን ማህበረሰብ የሰብአዊ አብሮነት ለመጠየቅ እንዳለመ በተናገረችለት ሰልፍ ላይ ለምን መገኘት እንደመረጠች ትናገራለች።
ንጹሃን ናቸው እየተገደሉ ያሉት፣ ምንም የሌለው ህጻናት ናቸው እየተገደሉ ያሉት። በድሮን በመድፍ ነው የራሱን ህዝብ እያጠቃ ያለውና በጣም በሚዘገንን ሁኔታ ነው እየተደረገ ያለው። እንዲህ አይነት ነገር በህዝብ ላይ ደግሞ 100% የተቀበለው ህዝብ ላይ ነው አሁን እንደገና እያጠፋው ያለውና በጣም የሚያሳዝንና ይሄንን ዓለም እንዲያቀው እንዲያስቆምልን እንፈልጋለን። ለዛ ነው የተገኘው
Nobel Prize winner Abiy Ahmed.
ህይወትን ጨምሮ በርካታ ትውልደ ኢትዮጵያውያን ከአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ዛሬ ረፋድ ላይ ተገኝተዋል። የዚህ ሰልፍ አስተባባሪ ከሆኑት መካከል አንዱ የአማራ ህዝባዊ ግንባር ዓለም አቀፍ አደረጃጀት ኮሚቴ አባሉ ወጣት አቤል ፍቅሬ ነው።
እንግዲህ ያው አሁን ያለው ሁኔታ አማራ ክልል ላይ ብዙ ንጹሃን የሞቱበት አለ፣ ቤቶች የተደበደቡበት፣ ህጻናት እናቶች የሞቱበት ሁኔታ አለ። እንግዲህ እኛ አሁን የዛሬው ሰልፍ ዋና የዘጋጀንበት ምክንያት ለዓለም አቀፍ መድረኩ የአማራ ህዝብ ላይ ጦርነት መታወጁ፣ መንግስት መራሽ ጦርነት እንደተደረገበት፣ አገር ያዳነውን አገር በተቸገረች ጊዜ ከጎኑ የቆመውን የአማራን ህዝብ በተለይ ፋኖ ወንድሞቻችንን በማሳደድና እንዲሁም በእስር ጭምር በሚሆንበት ጊዜ አሁን ደግሞ ግልጽ ጦርነት ተከፍቶባቸው ስለሆነ ያንን ለመቃወም
በአማራ ክልል በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ባለፈው ሳምንት የተኩስ ልውውጥ ከተቀሰቀሰ ወዲህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፍ ሲወጡ ይህ የመጀመሪያቸው ነው። የሙሉጊዜ ተዋጊ ያልሆነው የፋኖ ታጣቂ ቡድን በችግር ጊዜ በጎ ፈቃደኛ ተዋጊ፣ በሰላም ጊዜ ደግሞ ሰላማዊ ህይወትን በሚመሩ የአማራ ክልል ነዋሪዎች የተመሰረተ ነው። በሰሜን ኢትዮጵያው ጦርነት ወቅት የኢትዮጵያ መከላከያ ሰራዊት አጋርም ነበር። ሆኖም የፌደራል መንግስት የክልሉ ልዩ ኃይል ወደ ጸጥታ ተቋማት ለማዋሃድ በዘረጋው መርሃ ግብር አፈጻጸም የአማራን መከላከያ ለማዳከም እየሞከረ ነው በሚል ውንጀላ ምክንያት ግንኙነታቸው ሻክሮ ወደ ግጭት አምርተዋል። ኢትዮጵያ መንግስት ይህንን ውንጀላ አይቀበለውም። በአንጻሩ የአስቸኳይ ጊዜ ጠቅላይ መምሪያ እዝ ከአማራ ክልል የሚንቀሳቀሰውን የፋኖ ቡድን ዘራፊና ጽንፈኛ ቡድን ብሎታል።
እንግዲህ በክልሉ ያጋጠሙ ችግሮች በሰላማዊ አማራጭ በማይፈልግና የጸጥታ ስጋት በመፍጠር በኃይል የክልሉ መንግስት የማፍረስ እንዲሁም ደግሞ ቀጥሎ ወደ ፌደራል ስርዓቱ የሚሄድ ፍላጎትና አዝማሚያ ግብ ይዞ የሚሄድ ዘራፊ ኃይል ነው ያንን ችግር እየፈጠረ ያለው።
በዛሬው ሰልፍ ላይ የተሳተፉት የህዝባዊ ግንባሩ ዓለም አቀፍ አደረጃጀት ኮሚቴ ሌላኛ አባል አቶ ኤርሚያስ ሽበሺ ሰልፉ የኢትዮጵያን መንግስት ከመውገዝ የአማራን ህዝባዊ ግንባር ከመደገፍ ባለፈ ዩናይትድ ስቴትስ ዘር ላይ የነጣጠሩ ግፎችን ለማስቆም ያለባትን ዓለም አቀፋዊ ኃላፊነት ለማስታወስ እንዳለ ተናግረዋል።
እንደሚታወቀው ከዚህ በፊት ሩዋንዳ ላይ በተካሄደው ጄኖሳይድ የጄኖሳይድን ዓለም አቀፍ አድርገው ህግ አውጥተውታል። ኖ ሞር ጄኖሳይድ የሚል ህግም ነበራቸው ማለት ነው። ስለዚህ ይህ አሁን ኢትዮጵያ ውስጥ እየተካሄደ ያለው ጄኖሳይድ ስለሆነ ቃላቸውን እንዲያከብሩ ብቻ ነው እዚህ ልንጠይቃቸው የመጣ ነው። አንደኛ እሱ ነው። ሁለተኛ ደግሞ ይህ ህብረተሰብ ለ30 ዓመት ነው በወያኔ ድረስም አሁንም በዚህ ዓመትም በዚህ አምስቱ ዓመት በአብይ ጊዜ ማለት ነው በአብይ ጊዜ በጣም ሰፊ የሆነ የጄኖሳይድ ጥቃት እየተፈጸመበት ያለ ህብረተሰብ። ስለዚህ ለነዛም ኢትዮጵያ ውስጥ ላለው ህብረተሰብ ስም ዝም አላልናችሁ ገባ ለእናንተ ድምፅ እየሆናል በማለት ለማሳወቅ ነው እዚህ የመጣ ነው።
በዚህ ሰልፍ ላይ ካገኘኋቸው ታዋቂ የኢትዮጵያ የኪነ ጥበብ ሰዎች መካከል አንዱ ተዋናዩ ሽመልስ አበራ ነው። ከፍተኛ በደል ደርሶበታል ላለው የአማራ ህዝብ ድምጽ ለመሆን በሰልፉ እንደተሳተፈ ነግሮናል። ሰብአዊ ጥፋቶችን ለማስቆም የዓለም መንግስታት ድምጻቸውን ሊያሰሙ እንደሚገባም ይሟገታል።
የእውነት በሰብአዊ በዜጎቻቸው ላይ በሰብአዊ ጉዳይ ላይ ትኩረት እንሰጣለን የሚሉት የዓለም መንግስታት እውነት ትኩረት እየሰጡ ከሆነ በአሁን ሰዓት በአማራው ማህበረሰብ ላይ እየተፈጸመ ያለን ግፍ ሊያስቆሙ ይገባል። ከዛ ውጪ ግን በዚሁ ከቀጠሉ ከዚህ ከግፈኛና ወንጀል ፈጻሚ ስርዓት ጎን ናቸው ብለን መቃወማችንን አናቆምም። ለሚሰማን አካል ሁሉ በየአካባቢው በየስፍራው እየሄድን ድምጻችንን እናሰማለን።
በሚያደርጋቸው ንግግሮች ከአማራ ህዝብ ውጪ በሆኑ አንቂዎች ዘንድ አወዛጋቢ ሆኖ የቆየው ሽመልስ የዓለም አቀፉ ማህበረሰብ ትኩረትና እርምጃ አስፈላጊ የሆነው ኢትዮጵያ ውስጥ ዳፋ የዓለምን ችግር ሊሆን የሚችል እንደሆነ በማጤ ሊሆን እንደሚገባም ይናገራል።
የተባበሩት መንግስታት ውስጥ ወይም ደግሞ በተለያዩ አገራት የራሳቸውን ጥቅም በማስከበር ቅድሚያ ለራሳቸው ጥቅም ቅድሚያ ስለሚሰጡ ምን እየሰሩ እንዳለ እነሱ ናቸው የሚያውቁት። ነገር ግን ዓለምም ሰላም እንድትሆን አፍሪካ በአፍሪካ ቀጠና ውስጥ በተለይ አሁን ኢትዮጵያ የኢትዮጵያ መታመስ ለሌሎችም አፍሪካ ሀገራት ስጋት ነው እየሆነም ነው። ይሄንንም ደግሞ እነሱ የነገሩን ያሳዩን ነው ያሉት።
አትና ማታ መርዶ እየሰማን ነው። ዛሬ አማራ ክልል በሙሉ የሀዘን እንኳን ተተክሎበት
በሰልፍ ላይ የተሰሙ አብዛኞቹ መፈክሮች በክልል ውስጥ ለሚንቀሳቀሱ የፋኖ ታጣቂዎች ድጋፍ የሚሰጡ ናቸው። ከሰሞኑ ከመንግስት ጦር ጋር ሲፋለሙ ለሰነበቱት ታጣቂዎች ድጋፍ ከሚቸሩት በአንጻሩ ታጣቂዎች የአንድን ሀገር ህጋዊ መንግስት በጥመንጃ ለመነቅነቅ ጥረት አድርገዋል የሚሉ የታጣቂዎቹን እንቅስቃሴ የሚኮንኑም አሉ። የዓለም አቀፍ አደረጃጀቱ ኮሚቴ አባል አቶ ኤርሚያስ ሽበሺ ይህን ትችት ይቃወማሉ።
ብዙ ጊዜ አንዳንድ የመንግስት ድምፅ የሆኑ ሰዎች ይህንን ነገር ነው በየሚዲያቸው ያስፈራሉ ለፋሉት ማለት ነው። ግን ይሄ የሆነው ምንድነው ነው ዋናው የነ ነገር መመርመር አለብን ሁላችንም ማለት ነው። ኢትዮጵያ ውስጥ ያለው ወይም አማራ ክልል ያለው ፋን ነው እቴን አላስገደለም ወንድሜን አላስገደለም እናቴን አላስገደለም ብሎ አልሞት ባይ ተጋዳላይ ነው እንጂ ለስልጣን ወይም ለሌላ ነገር እየታገለ ያለ ህብረተሰብ አይደለም። ስለዚህ መንግስት ሁሉ ጊዜ ይገላል፣ ይጨፈጭፋል፣ ከዛ ሌቦች፣ ዘራፊዎች፣ ባንክ ዘራፉ የሚለው ለብዙ አመት የተለመደ ጉዳይ ነው ማለት ነው። ስለዚህ እኛ ይሄን ነገር ከግብ ከቁም ነገር አንቆጥሮ ግን ፋኖ ማለት የአማራ ህዝብ መከታ የአማራ ህዝብ ልጁን አላስገድልም እናቴን አላስሞትም እያለ የሚንቀሳቀስ ቡድን ነው እንጂ መንግስት እንደሚናገረው ፕሮፓጋንዳ አይደለም። ትናንትናም ከትናንትናም በደብረ ብርሃን በተለያየ ሀገር ራሱ በድሮን እየደበደበ በከባድ መሳሪያ እየደበደበ ያለው መንግስት ነው እንጂ ፋኖ አይደለም። ፋኖ እህቶቼና ቤተሰቦቼን አላስገድልም የሚል ቡድን ነው።
ፋኖ የተባለው የታጣቂዎች ንቅናቄ ኢትዮጵያ ውስጥ ያለን የዲሞክራሲ ጥረት በማጨናገፍ በፖለቲካው ቋንቋ አህዳዊነትን ለመትከል እንቅስቃሴ እያደረገ ነው በሚል ትችትም ሲቀርብበት ይሰማል። መሰሉ ትችት የአማራ ህዝብ ከሌሎች ህዝቦች ጋር ያለውን ግንኙነት ለማሻከር ያለመ ነው ብሎ የሚያምነው ከሰልፉ አስተባባሪዎች አንዱ ወጣት አቤል ፍቅሬ ቀጣዩን መልሰዋል።
የአማራ ህዝብ የሚታገለው ለራሱ ጥቅም ብቻ ነው፣ የአማራ ፋኖ እየተዋጋ ያለው አህዳዊነትን ሊያመጣ ነው የሚል ሚስ አንደርስታንድ የተደረገ ነገር አለና የኢትዮጵያ ህዝብ ይሄን በቀጥተኝነት እንዲረዳልን እንፈልጋለን። የአማራ ህዝብ ትግል የህልውና ትግል እየተታገልን ያለን የህልውና ትግል ከዛም አልፎ ተርፎ ደግሞ አገራችን ኢትዮጵያ በጭንቅ በማጥ በነበረችበት ሰዓት ህይወቱን ገብሮ ያለውን ንብረት ሸጦ የቆመን ኃይል አህዳዊ ስርዓትን ሊያመጣ ነው ብሎ ማመን ስህተት እንደሆነና የኢትዮጵያ ህዝብ ሁሉ ከጎናችን እንዲቆም ከጭቁኑ የአማራ ህዝብ ጎን እንዲቆም ዋና አላማችን ይሄ ነው። ሌላው ፋኖ የሚታገል ወይ ደግሞ የአማራ ህዝብ ትግል ለአማራው ብቻ አይደለም ለመላው ኢትዮጵያዊ ጭምር እንደሚታገልና ዲሞክራሲን ለማስፈን እንጂ አህዳዊነትን ለማምጣት እንዳልሆነ በደንብ የኢትዮጵያ ህዝብ እንዲረዳን እንፈልጋለን።
የሰልፉ አስተባባሪዎች መሰል መልእክቶችን ያነገቡ ህዝባዊ ሰልፎች በተለያዩ የአሜሪካና የአውሮፓ ከተሞች ከሰሞኑ እንደሚቀጥሉ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው አመሰግናለሁ። ለምሽቱ የመጨረሻው ቅንብራችን ወደ ሆነው እናልፋለን። በስነ ጥበብ ታሪክ የጥቁር ሴቶችን ውክልና የሚያስቀኘውን አውደ ርዕይ የሚመለከተው ነው። የስነ ጥበብ ባለሙያዎች ጥቁር ሴቶች በኪነ ጥበብ ውስጥ የተሳሉበት ዘይቤ አሉታዊ ነው ሲሉ ይገልጻሉ። ዘገባው የአሶሴትድ ፕሬስ ነው። ኤደን ገርሞት አቀርበዋለች።
ብላክ ራይስ የተሰኘው የአያና ጃክሰን የጥበብ ስራ የአፍሪካ የውሃ ላይ መንፈስን በመወከል የተሰራ ነው። ምስሉ በለንደን በሚገኘው ሶመርሴት ሃውስ ውስጥ የብላክ ቬነስ ትዕይንት ላይ ከቀረቡ መካከል አንዱ ነው። ጥቁሯ ቬነስ የሚለው ርዕስም ጥቁር ሴቶች በስነ ጥበብ ታሪክ ውስጥ እንዴት ይወከሉ እንደነበረ ያስተጋባል። ኤንድሪያ ኤም ላይፍ የኤግዚቢሽኑ ኃላፊ ናት።
ብላክ ቬነስ ወይም ጥቁሯ ቬነስ በታሪክ ውስጥ ጥቁር ሴቶች በምስል እንዴት ይሳሉ እንደነበር የሚያመላክት ኤግዚቢሽን ነው። ነገር ግን በአሁኑ ወቅት ያሉ የስዕልና የፎቶግራፍ ጥበብ ባለሙያዎች እነዚህን አሉታዊ ማግለሎች እንዴት በስራቸው እንዳካተቷቸው ወይም እንደተቀበሏቸው ይቃኛል።
እነዚህ የድሮውን አስተሳሰብ የሚወክሉ ስራዎችም በኤግዚቢሽኑ ለእይታ ቀርበዋል። ለየት ያለው ፖስተር በ19ኛው መቶ ክፍለ ዘመን ለነጭ አውሮፓውያን መዝናኛነት ከአፍሪካ የመጣች ሴት ምስልን ያሳያል። ይሄ ምስል በካርቱን መልክ የቀረበ ስዕል ሲሆን ሴቲቷ ራቁቷን መሆኗንም ያሳያል። የተጋነነ የሰውነት ክፍሎችንም በመሳልም ተመልካቾችን ይቀሰቅሳል።
I thought about the Hottentot Venus, which is the story of a South African woman.
Hottentot Venus ለተሰኘችው ምስል አስቤያለሁ። ይህች ሴት ደቡብ አፍሪካዊቷ ሳርቴጆ ባርትማን የምትሰኝ ሲሆን ወደ አውሮፓ ልዩ በመሆኗና ባላት ከፍ ያለ የግንኙነት ባህሪ ለይታ እንድትቀርብ ያመጣት ሴት ናት። ይህ እንግዲህ ለኔ ጥቁር ሴቶች በዚህ መልኩ የሚቀርቡበት የጥበብና የምስል ባህል መጀመሪያ ሆነ ማለት ነው።
ኢምላይፍ የራሷ የህይወት ተሞክሮ ለዚህ ኤክሲቢሽን መነሻ መሆኑን ትናገራለች። እኔ እንደ ማርሊን የሚለው በሚንግስ ሚዝ የተሰራውና ነጫን ቀደም ስነኛ ማርሊን ምንሮን መስሎ የተሰራው የመሰሉ አሁነኛ የጥበብ ስራዎችም በኤግዚቢሽኑ ተካተዋል። ባለፉት ዘመናት ጥቁር ሴቶች ማህበረሰብ ውስጥ የሴቶች ውበት መመዘኛ ልኬት ውስጥ አልተካተቱም የምትለው ኢምላይፍ ናት።
So while I was growing up as a young girl, actually didn't see enough images.
ለጆኒ ብዙ የጥቁር ሴቶች ምስሎች አይቻላቅም። በዚህ ተነሳ ይመስለኛል ይህ ኤግዚቢሽን ሊኖር የቻለው። የሆትኔት ቪነስን ታሪክ እናቴ ልጅ ሆኜ ነግራኝ ነበር እና ያኔ ባይመሪ ውስጥ ይመላለስ ነበር። በታሪክ ትምህርት ውስጥም ስለ ጥቁር ሴቶች ፈፈልግ የትምህርት ፍራአት ውስጥ አልተካተተም።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ስትመራልን የነበረችው ብራን ኃይሉ፣ ዋና ዘጋጅ ጽዮን ግርማ፣ አስተናጋጃችሁ አመሽዮት እንግዶልኝ ነኝ። በነገው ምሽት እስከምንገናኝ መልካም ምሽት።